ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በኤቢኤስ 3 ዲግሪ ዌስት 11052 ሜጋሄርዝ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org finote.org በቀጥታ መከታተል ይቻላል። ተነስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ ረቡዕ መስከረም 2 ቀን 2010 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። የምሽቱ ፕሮግራማችንን የምንጀምረው በዜና ይሆናል። በማስከተልም ክልል የወያኔ ጸረ ኢትዮጵያ ፈንጂ በሚል ርዕስ ከፍኖተ ዲሞክራሲ ዝግጅት ክፍል የቀረበ ሐተታ አለን። በማስከተልም
በኢሃፓ ጥላ ስር ተሰባስቦ የተዋጣው ክፍል ለአንድ ሰንደቅ ዓላማ፣ ለአንድ ህዝብና ለአንድ አገር ተዋቁ እንጂ እንደ ወያኔ ሻቢያና መስተሎቹ ለጎጥ አልነበረም ሊሆንም አይችልም።
ወያኔ ይወድማታል እንጂ ኢትዮጵያ አትፈርስም በሚል ርዕስ የቀረበ ሐተታ ነው። በመጨረሻም
የህዝብ ፍላጎት ድርጅቶችም ሁሉንም ያካተተ የሽግግር መንግስት መስርተው ህዝባዊ ለሆነ በህዝብ ለተመረጠ መንግስት ስፍራቸውን መልቀቅ እንጂ ከአምባገነን አገዛዝ ጋር ተደራድረው ስልጣን በመጋራት መከራውን እንዳራዝሙበት አይፈልግም።
አሁን ወደ ዜናው። የአየር ትራፊክ ተቆጣጣሪዎችን አድማ አስተባብራቸዋል መርታቸዋል በሚል ሰበብ ታስረው የነበሩ 9 ሰራተኞች ረቡዕ መስከረም 2 ቀን ፍርድ ቤት የቀረቡ መሆናቸውን ታውቋል። ፖሊስ የተጠርጣሪዎችን የስልክ ልውውጥና በአየር መንገዱ ላይ ስለደረሰው ኪሳራ ማስረጃ ለመሰብሰብ እንዲችል የ14 ቀን ተጨማሪ ጊዜ እንዲሰጠው ጠይቋል። የታሰሩት ሰራተኞች በጠበቃቸው አማካኝነት በሰጡት የክርክር ማብራሪያ የስራ ማቆም አድማ ህገ መንግስታዊ መብታቸው መሆኑንና እንዲሁም የስራ ማቆም አድማ ያደረጉት በደብዳቤ አሳውቀው መሆኑን ገልጸው የታሰሩት አላግባብ መሆኑን ተናግረዋል። ፖሊስ የሚያጣራው ነገር ካለም ተለቀውና ስራ ላይ ሆነው ሊያጣራ የሚችል መሆኑን አስረድተዋል። ፍርድ ቤቱ ከሁለቱም በኩል የቀረበውን የመከራከሪያ ሐሳብ ሰምቶ የ7 ቀን ጊዜ ለመርማሪው አካል ፈቅዷል። በየአገሩ የተፈናቀሉ ዜጎችን ሁኔታ የሚከታተለው ኢንተርናል ዲስፕሌስመንት ሞኒተሪንግ ሴንተር የተባለው ተቋም ይፋ ባደረገው ዘገባ ኢትዮጵያ የአገር ውስጥ መፈናቀል ከተከሰተባቸው አገሮች መካከል ቀዳሚውን ቦታ የያዘች መሆኑን አስታውቋል። ባለፈው ዓመት ኢትዮጵያ ውስጥ 1.4 ሚሊዮን የሚጠጉ የአገር ውስጥ ተፈናቃዮች የነበሩ መሆናቸውን ዘገባው ጠቅሶ በሶሪያ 1.2 ሚሊዮን፣ በኮንጎ ሪፐብሊክ ደግሞ 946 ሺህ መሆናቸውን ዘርዝሯል። በኢትዮጵያ ውስጥ የመፈናቀል ችግር እየጎላ የመጣው ከ2010 አጋማሽ ጀምሮ በተለይም በምዕራብ ጉጂና በጌዲዮ መካከል በተከሰተ ግጭት መሆኑን ዘገባው ገልጾ በሐረርጌ በተነሳው ግጭት 213 ሺህ ሰዎች ተፈናቅለዋል ብሏል። ባለፉት ጥቂት ወራት ሁኔታው የተሻሻለ ቢመስልም ብዙዎች ወደ አካባቢያቸው ለመመለስ ፍርሃት ያደረባቸው በመሆኑ ችግሩ ያልተቃለለ መሆኑን ጠቁሟል። ከጥር እስከ መስከረም ወር 2010 ባሉት 6 ወራት በ10 አገሮች 5.2 ሚሊዮን ህዝብ የአገር ውስጥ ተፈናቃይ ለመሆን የተገደደ መሆኑን ዘገባው ይፋ አድርጓል። ረቡዕ በአዲስ አበባ ከተማ በመድኃኔዓለም ሁለተኛ ደረጃ ትምህርት ቤትና በጳውሎስ አካባቢ የኦነግን ባንዲራ በአስፋልት ላይ በቀለም ሲቀቡ የነበሩ ሰዎች በአካባቢው ህዝብ ተቃውሞ ገጥሟቸው ጠብ የተፈጠረ መሆኑ ታውቋል። በተፈጠረው አለመግባባት በሰውና በተሽከርካሪዎች ላይ ጉዳት የደረሰ መሆኑም ታውቋል። ግጭቱ እየተስፋፋ የሄደ መሆኑ ሲነገር ከሌሎች አካባቢዎች አክራሪ የኦነግ ደጋፊዎች ወደ ከተማ በመግባት ላይ ናቸው ተብሏል። ከኳስ ሜዳ፣ ከአውቶቡስ ተራ፣ ከጎጃም በረንዳና ከሌሎች የአዲስ አበባ አካባቢዎች የተሰባሰቡ የኢትዮጵያን ሰንደቅ ዓላማ የያዙ ወጣቶች ከፖሊስ ጋር መጋጨታቸውም ተነግሯል። ሁኔታውን ለመቆጣጠር ፖሊስ አስለቃሽ ጋዝ ጭስ የተኮሰ መሆኑንና ነዋሪዎች ከቤታቸው እንዳይወጡ ማስጠንቀቂያ መስጠቱም ተዘግቧል። የኢሃዴግ ምክር ቤት ስብሰባ ከመስከረም 4 እስከ 5 ድረስ ባሉት ቀናት ውስጥ እንደሚካሄድ ተነግሯል። ስብሰባው በቅርቡ የኢሃዴግ ስራ አስፈጻሚ ኮሚቴ ስብሰባ ላይ በተነሱ ጉዳዮች ላይ ይወያያል የተባለ ሲሆን በቅርቡ ለሚካሄደውና ለድርጅቱ ህልውና ወሳኝ ሊሆን ይችላል ለሚባልለት 11ኛው የድርጅቱ ጉባኤ አጀንዳዎችንና አቅጣጫዎችን የሚያስቀምጥ ነው ተብሏል። በተያያዘ ዜና የኢሃዴግ ድርጅታዊ ጉባኤ ከመስከረም 8 እስከ 10 በጅማ ከተማ እንደሚካሄድ ታውቋል። የጉባኤው መክፈቻ ላይ 6000 ሰዎች ይገኛሉ ተብሎ ይጠበቃል። የአዲስ አበባ ከተማ የእሳትና የድንገተኛ አደጋዎች መከላከልና መቆጣጠር ባለስልጣን ዋና ዳይሬክተር ኮማንደር አማኑኤል ረዳና ምክትሉ ከስራ የተባረሩ መሆናቸው ታወቀ። ቀደም ብሎ በይፋ በተሰጠ መግለጫ በ2010 በነበሩት የ10 ወራት ጊዜ ውስጥ በአዲስ አበባ 535 የእሳትና የተለያዩ አደጋዎች 83 ሰዎች መሞታቸውና 408 ሚሊዮን ብር የሚገመት ንብረት መውደሙ መገለጹ ይታወሳል። በሊቢያ ዋና ከተማ በትሪፖሊ የሚገኘው የአየር ማረፊያ የሚሳኤል ጥቃት የደረሰበት መሆኑን የሊቢያ ባለስልጣኖች ገለጹ። በአውሮፕላን ጣቢያው ላይ ሊያርፉ የነበሩ በርካታ አውሮፕላኖች ወደ ሚስራታና ሌሎች ከተሞች እንዲበሩ ተደርጓል። ሚሳኤሎች በማን እንደተተኮሱ ባይታወቅም ጥቃቱ የተደረገው እርስ በርሳቸው ሲጋጩ የነበሩ የሚሊሻ ኃይሎች በተባበሩት መንግስታት ድርጅት አማካኝነት እርቅ በፈጠሩ በጥቂት ቀናት ውስጥ ነው። ከጥቂት ቀናት በፊት በከተማዋ ውስጥ በተለያዩ የሚሊሻ አባላት የተጀመረውና ለተወሰኑ ቀናት የዘለቀው ግጭት 78 ሰዎች መሞታቸውና 216 መቁሰላቸው ታውቋል። በመጨረሻም በዚምባብዌ በኮሌራ በሽታ የሞቱ ሰዎች ቁጥር 21 ሲደርስ በበሽታው የተያዙ ሰዎች ቁጥር ደግሞ ወደ 3067 ማሻቀቡን የጤና ባለሙያዎች ገልጸዋል። በዋና ከተማዋ በሐራሬ ያስቸኳይ ጊዜ አዋጅ መታወጁ ቀደም ብሎ የተገለጸ ሲሆን ስብሰባዎችን ማድረግ በፖሊስ የተከለከለ መሆኑ ታውቋል። አድማጮቻችን ለዛሬ ያለን ዜና በዚሁ ይጠቃልላል።
Yedir özüne tekrar edilir. ከንባችን ኮረልታ ከደም ፍስታሻችን አጣቁ የተጻፈ ድረሳ ቤቱታ ምትክለለለ የትግራይ ወገናችን ባጥንት በስጋ በደም ተቀላቅለ ባንድ ቆዳ ለባስ ባንድ ትብት ተቋጥረ በእናት ኢትዮጵያ ማህፀን ተጠንስሰን በአራቱ ማዕዘኗ መልፍዮች ተዋልን ምድሯን ያለበስን በንጥረ ነገሯ ደንድመን ያደግን የተመነደግን የውጭ መጪውን ጣሊያን ወራሪውን በቁማር በድብደን ባድዋ በማይችል ጸላትን ብንነስን ለዓለም ጥቁር ሕዝብ አኩሪ ታሪክ ጽፈን በመጽሐፍ ቅዱስ በቅዱስ ቁርአኑ በደጅ ተዘግበን በደርሳን ሊከፈል እምነት ሳይገድበን ለአገር ለቁመን ለአንዴም ሳንን ላይ ራስ ሲጠልዘን ሸነፈር ሲጠልገን በእምነታችን ጸንተን ጾሞ ክርስቲያኑ ረመዳን እስላሙን በናፍቆት ጠብቀን አብረን ጾመን ፈተን በአንድነት አክብረን ቢኖረን ባይኖረን ብሩህ ተስፋ አዝረን ዘመን መለወጫን በጋራ ፈንድቀን ይድረስ ለትግራይ ሕዝብ ምትክል የለ ውድ ወገናችን ስራስን ልንቀይር አብረን አምልጠን አይዞን ሰባ ብለን ጭቆናን ተጋፍጠን ስንቱን መከራ አልፈን ግፈኛውን ስርዓት አሽቀንጥረን ጥረን ጨለማውን ገፈን በጭብጨባ ጅበን እልልታን አቅንጠን እፎይ ብለን ልናርፍ ሰላም ልንሰነፍስ ድልዳን ልንሰራ ምድሯን ስንዳስስ የጣሊያን ርዝራ የፋሽስት ርጋፊ ወያኔ ልዝገዳ ሀገር ወገን አጥፊ ቋንቋን ተጠቅሞ እምብርት ላይ በቅሎ ይውጠን ጀመረ ልክ እንደ ጽህሎ ይህ እነሆ መተንፈሻ ነስቶ ጸርፎ እያጋደመን በተራ በተራ እየተቀባበር ዳግም ጨለመብን አሁንም ቀራቀን ይድረስ ለትግራይ ሕዝብ ይብጣ ለሕዝቢ ትግራይ በእምነታችን ጸንተን በባህል ታጅበን እሬቻን ለማክበር በተሰባሰብን ውስጥ በበቀለው ፋሽስት ወያኔ በጥይት ተገደን ከገደል ተጣለን ባልታ ሸንዳ ባል ላሎዬ በእኛ ረቻ ደግሞ እግዚኦ ወዮ ወዮ ምድር ፈካካ በሰዎች ተጣፉ የእኛን ቀብር ዋጠው ቀን ማታ ሞት ዘንቦ ከዚያ ካንሰር ክልል ሲከበር አሸንዳ ጠላው ሲቸረበት ጠጁ ሲቆረቆር ከዚህ ከእኛ ደግሞ ደማችን ተረድቶ ይላቆጣላፈ ምድሯ ጨለመ፣ የሰማን ቀለመ፣ አንተ ጋር እየበራ እኛ ዘንድ ጨለመ። ቆርጠ መጣል ስትችል አንገቱን ቀንጥሰ ተነድፈን አለቅን ባበች ይዘ ሳትቆርጥ ብትተው ቀን ይጠብቅና አንተንም ይነድፋል ወያኔ እኮ ባብላው አቁም ዝምድና። ይድረስ ለትግራይ ከንባችን ኮረልታ ከደም ፍሳሻችን አጣቅሱ የተጻፈ ይድረስ አቤቱታ ምትክ ለሌለ ትግራይ ወገናችን ዙሪያ ክብ ያለነው ጎረቤት ሁላ ውስጥ በተራባ ወያኔ ሰው መላ ከሰው ተራ ወጥተን ከእንስሶችን ማሰን ከስንት ርባቱ ከሳንጃ ጥይቱ ከምድር እንጎትተው የብረት ሰንሰለቱ ከረሃብ ርዛቱ ከመፈናቀሉ ደግሞም ከስደቱ ከስጋ ሁላ እየጎዳን ያለው ክፉኛ የሚሰማን የአንተው ዝምታ ነው። ወገን እኛም ካንሰር አናልፍ፣ አንተም ከኛ አላታልፍ። በቀላቂም በቀል ታሪክን አንጣ እኛና አንተ እንጂ ምድሯ ላይ የምንቆየው እንዳለፈ ፋሽስቲም ፋሽስቲያጅ ነው። እናም ከንባችን ኮረልታ ከደም ፍሳሻችን አጣቅጦ የተጻፈ ይድረስ ብሶታችን ምትክ ለሌለው ትግራይ ወገናችን፣ አዎ ይድረስ ለትግራይ ሕዝብ ይብጻ ለሕዝቢ ትግራይ።
ክልል የወያኔ ጸረ ኢትዮጵያ ፈንጂ። አማኝና ተላላ የሆኑ ሰዎች ወያኔ የተቋቋመው ኢትዮጵያን ለማጥፋትና በተለይም አማራውን ለመፍጀትም መሆኑን ይዘነጉና ከእባብ እንቁላል እርግብ በመጠበቅ ከወያኔ ውሳኔና እርምጃዎች ቀናና ደግ ውጤትን በመጠበቅ ይወናበዳሉ። ወያኔ የተመሠረተው በናቅፋ ደደቢት ኢትዮጵያን ለመከፋፈልና ለመበታተን በመሆኑም በቅድሚያ የብሔረሰብን ጥያቄና ለጥቆም የመሬትን ጥያቄ ጥፋትን በሚያስከትል መንገድ ለማስተናገድ ወስኖ ተነስቷል። የሀገር ጥያቄ የመሬት ጥያቄም ነውና የመብትም የዴሞክራሲም ጥያቄ ነውና ወያኔ በዚህ መስክ ፈንጂውን ቀብሮ ካፈነዳና በማፈንዳትም ላይ ካለ አመታት አልፈዋል። ገና ሲመሰረት የወያኔ መስራቾች አንዳንዶቹ ዛሬ የወያኔ ተጻራሪነን ቢሉም ወያኔያዊ አቋማቸውን አልቀየሩም። የትግራይ መሬትን አስፍተው ወልቃይት ጠገዴና ሌሎች የጎንደር ወሎ ክፍሎችን ትግራይ ብለው ለመሬት ቀምተው ከሱዳን ተዋስነው መጭ ሊሉ ተነሱ። ለሱዳንም የጎንደርን መሬት ሰጥተው የሱዳንን ተስፋፊነት ደግፈው የሱዳንንም ድጋፍ ሊያገኙ ቻሉ። ወያኔ አገዛዙን ለማደላደል ህዝብን መከፋፈል ነበረበትና ክልል የሚለውን አወቃቀርና ክፍፍል አንጥቶ የዘረኛ ከፋፋይ መርዙን ረጨ። አንቀጽ 39 ብሎም ለመጨረሻ ክፍፍልና ትግራይ ትግርኝ እቅዱ መሳካት ድልዳል አመቻቸ። በርካታ ሰዎች ይህን የወያኔ እርምጃ ለህዝብ የሚጠቅም መስሏቸው ባረቁ። ወያኔ አንቀጽ 39ን ለገሰን ሲል ለንጮለታ የለፈፈውንና ወያኔ ከወደቀ አማራ ወደ ስልጣን መጥቶ ይህን መብት ይሰርዝብናል ያለውን ያስታውሷል። አሳዛኝ ሞኝነት መሆኑ ሳይውል ሳያድር ተጋልጧል። ለንጮ በአሶሳ ያካሄደውን የአማራ ፍጅት በበደንኖም ቢደግሞም ወያኔ ኦነግ መብት ያለውን ከልክሎ አሳዶታል። አንቀጽ 39 የወጣው ለይስሙላና ለወያኔ ብቻ መሆኑን ያልተረዱ ተጎዱ፣ ኪሳራንም ተከናነቡ። የህዝብን የራስ አስተዳደር መብትንም አከብራለሁ በሚል በዘፈቀደ በብሔረሰብ ደረጃ ክልል ብሎ ሲከፋፍል የደገፉትም ወያኔ ለማንም የአስተዳደርን መብት እንደማይሰጥ ጥቂት ተለጣፊዎችን ብቻ እንደሚጋልብ የክልል አስተዳደር የሚባለውንም በእጁ እንደሚያስገባ ግልጽ ሆነ። ወያኔ ወንበዴና ዘራፊነቱን ወደ አቋምና ፖለቲካው መስክ ይስፋፋል። ያባ መድበለ ፓርቲ ያለው ቃሉን ቀምቶ መፈክሩን ሰርቆ ነው መርሁን የተቀበልኩ ዴሞክራሲያዊ ነኝ ብሎ የአንድ ፓርቲ ስርዓት ሊያቆም ተነሳ። ዛሬ በኢትዮጵያ መድበለ ፓርቲ ስርዓት አለ ብሎ የሚከራከር ከንቀልፉ ንቃ መባል የሚገባው ነው። የፌደራል ስርዓት የተባለውንም ይዘት አሳጥቶ ክልል መሰረትኩ በሚል በጎሳ ደረጃ የተዋቀረ ክልል መሰረተ። ፌደራል የተባለው ሰፍኖ የነበረውን ማዕከላዊነት ለውጦ የፌደራል አስተዳደር ለመመስረት እንጂ ህዝብን በጎጥ ለመከፋፈልና ለማናከስ አለመሆኑ ግልጽ ነበር። የወያኔ የጎሳ ብሔረሰብ ፌደራል አወቃቀር ለኢትዮጵያ በሁሉም መስክ ጠንቅ መሆኑን ለመረዳት ለነ ሌንጮ እስከዛሬ ከበደ እንጂ ለህዝብ ግልጽ ከሆነ አመታት አልፈዋል። ለዴሞክራሲና ለእድገት የሚሆን አወቃቀር በቅድሚያ በህዝበ ውሳኔ የሚቆም እንጂ አንድ ያው ውሁድ ፓርቲ በዘፈቀደ እንዳመቸው የሚያቆመው አይደለም። ወያኔ ለክልል አንድ ቀዳሚነትንም መሬትንም ከመስጠት አልፎ የህዝብን መብት ሊያስከብርና ራስ አስተዳደርን አጎልብቶ ኢትዮጵያን ሊያጠናክር አልነበረም። አወቃቀር አንድነትን የሚያጠናክር እንጂ የሚከፋፍል መሆን አይችልም። የወያኔ ክልል መዋቅር ግን ለህዝብ ሳይበጅ ለጥቂቶች ጠቅሞ ህዝብን በመሬት ደረጃም ከፋፍሎ ሲያናክስ ቆይቷል። የጎንደር ወሎ መሬት በኢልባቦርም እንዲሁ ምስራቅ ኢትዮጵያ በገሬና ቦረና መሃል ወዘተ የማያባራ የመሬት መቀማማትና ንትርክን አስከትሎ እነሆ በአሁኑ ጊዜ በልዩ ኃይል እየተመታ ያለው ህዝብ ምስክር ሆኗል። አወቃቀር ለህዝብ ኢኮኖሚያዊ ትስስርና እድገት መጥቀም ሲገባው ወያኔ የዘረጋው ግን ክልልን በክልል የሚያናክስ ፌዴራል የተባለውን ማዕከላዊ መዋቅር የሚያፈዝና ከጥቅም ውጭ የሚያደርግ ሆኗል። ወያኔ ከአረቦችና ቻይናዎች አብሮ ኢኮኖሚውን በብቸኛ ቁጥጥር በእጁ አስገብቶ በንግድና ኢኮኖሚው መስክ ትብብር እንደ አገር ጠፍቶ ክፍፍልና ጠባብ ፉክክር ሰፍኖ ይገኛል። የአገር ባለሀብቶችም ተረግጠው ለመሆኑ ማን ትግራይ ያልሆነ በትግራይ ይንቀሳቀሳል? የትግራይ ገዢ መደብ አገሪቷን በሙስናና ጭፍን ዝርፊያ እያዳከማት ይገኛል። የኢኮኖሚ እድገት የሚባለው የወያኔ ልብ ወለድ መሆኑን ህዝብ ካወቀው አመታት አልፈዋል። ወያኔ ክልልን እንደ ፈንጂ በኢትዮጵያ ላይ ቀብሮ ባስፈለገው እያፈነዳ ህዝብ አብሮ እንዳያምጽበት ለማድረግ እየተጠቀመበት ነው። በክልሉ አዛዥ ናዛዥ የሆነ ህዝብ የለም ወያኔ ራሱ ብቻ እንጂ። እነ ገዱ አባዱላ ወዘተ የወያኔ ጭምብል ናቸው እንጂ ህዝብን የሚወክሉ አለመሆናቸው የታወቀ ነው።
ይጣላችሁ ብሎ ወያኔ በእብሪት ኤርትራዊውን በረከትን በአማራ ላይ አዛዥና ናዛዥ አድርጎ ሾሞታል ነበር። ዴሞክራሲያዊት ኢትዮጵያ መዋቅሯን ስትወስን በጥናትና ምርምር መሰረት ህዝብን አማክራ የህዝብን ሉዓላዊነትን ማክበራ የአገሪቷን አንድነትና ኢኮኖሚያዊ እድገት በሚያረጋግጥ መንገድ መሆኑ አያጠራጥርም። አለበለዚያ ራስን ማስተዳደር የሚለው ለግንጠላና ለስልጣን ሽሚያ ለቀውስና ግጭት የሚዳርግ ይሆናል። እያየነው ያለነው ሁኔታ ትምህርታዊ ሊሆን ከስሜታዊ ድምዳሜ የሚርቅ ሊሆንም ይገባዋል። ወጣም ወረደም ግን አወቃቀር ህዝብን በሃይማኖትም ሆነ በብሔረሰብ የሚከፋፍል መሆን እንደሌለበት ግልጽ መሆን አለበት። ይህን በተመለከተም የማያዋጣን በወያኔ ተሞክሮ የከሸፈና ኢትዮጵያን የጎዳን መንገድ ተቃዋሚዎች እንዳይዙ ማሳሰብ እንወዳለን። የብሔረሰብና የህዝብ እኩልነት የሚከበረው በግንጠላ ሳይሆን በዴሞክራሲና የህዝብ መብትና ፍትሃዊ አስተዳደርን በማስፈን ብቻ ነው። አሊያማ ውሃ ቢወቅጡት እንቦጭ ይሆንና ለባለጌ ገድሉ ውርደቱ ያሰኝብናል። የግንጠላን መክሸፍ ደቡብ ሱዳን ማለት ብቻ ሳይሆን ኤርትራን ብንል በቂ ይሆናል። በዴሞክራሲና እኩልነት መሰረት አንድ ኢትዮጵያን በጋራ ለማቆም ከተነሳን አወቃቀር የሚያነታርክ አይሆንም። የክልል አወቃቀር ህዝብን ተፋፈለ አገርን ጎዳ እንጂ አልጠቀመም። ወያኔ ክልል ያለውን የሚያከብርና ጥቅሙ በልካለውም ከሌላውም ሁሉ መሬትም ነዋይም እንደሚዘርፍ ጎንደር፣ አምቦ፣ ወሎ ወዘተ ብለን ያየነው የኖርነውም ምጸት ነው። አንቀጽ 39ም የወያኔን ትግራይ ትግርኝ እቅድ ሊታጅብ የተከተበች ናት። ትግራይ እስክትለማ ብቻ ሳይሆን ወያኔ ጠግቦ እስኪፈነዳ ኢትዮጵያ ትድማ ነው የወያኔ ቋሚ መፈክር። 26 ዓመታት ሙሉ እንዳየነው ደግሞ የወያኔ ቀፈት ከቶም በቃኝ ጠገብኩ የሚል አይደለም። ወያኔ እምብርትም የለውም ማለት ይቻላል። ወያኔን ለመተካት ዴሞክራሲያዊ ሽግግርን እንፈልጋለን የሚሉት ኃይሎች ሁሉ የወያኔን ተንኮልና ጎጂ እርምጃዎች እንዳያድሱ ከፍተኛ ጥንቃቄ ማድረግ ይጠበቅባቸዋል። ግንጠላ ሳይሆን የኢትዮጵያን ዴሞክራሲያዊ አንድነት የሚሹ ኃይሎች በጥሞና ተወያይተው ለአገር የሚበጅ ፖለቲካዊና ኢኮኖሚያዊ አወቃቀርና መርህን ሊይዙ እንደሚችሉ ጥርጥር የለውም። ክልልና ግንጠላ ቢጠቅም ኖሮማ ከሰባት ያላነሱ ብሔረሰቦች ያላት ኤርትራ ሻዕቢያ ማለትም የወያኔ ፈጣሪና አራማጅ ነፃ ወጣው ሲል ክልልን ባቆመ ነበር። ዴሞክራሲም አያዋጣም ያለው ሻዕቢያ እንኳ በክልል ሽንሸና ጎጂ መሆኑን አላጣውም ማለት እንችላለን። ለማንኛውም ነፃነት ወይም ባርነት ባይሆኑ በርሱ የነጎደው ሻዕቢያ የሚደርስበት ጉዳትና ቀውስ የሚያሳስበን አይደለምና ኢትዮጵያን ከጥፋት ለማዳን ግን የወያኔን ከፋፋይ ሂደት አጥብቀን መቃወማችን ግዴታችን ነው። ትግላችን አገር አድን ነውና አይሆንም ስንል ሆኖ ያልጠበቅነው መጥቶብን ባጅቶብን ወያኔ ወደ 27ኛው የግፍ አገዛዝ ዓመቱ እየደረሰ ነው። በዚህ አስተካካይና ጎጂ ሂደትም የወያኔ አገዛዝና የያዛቸው አቋሞች ሁሉ በሁሉም መስክና በየፈርጁ ውድቅና ጸረ ኢትዮጵያ መሆናቸውን አይተናል። ይህን የሚክዱ ወያኔና ጭፍሮቹ ብቻ ናቸው። ይህን የገለማና ውድቅ የሆነ የወያኔ ምርጫ ልናስወግደውና ሙሉ በሙሉ ልንቀይረው እንጂ እድሜ ልንሰጠው ከቶም አይገባም አይጠበቅም። ለዴሞክራሲያዊት አንድ ኢትዮጵያ በጋራ እንታገል። ሁሉም የፖለቲካ እስረኞች ይፈቱ። ድል ለኢትዮጵያ ሕዝብ ትግል።
Oh, let me kill you.
ወያኔ የወድ ማሳል እንጂ ኢትዮጵያ አፈርስም ሁኔታው እንደዚህ ከቀጠለና ከቁጥጥር ውጪ ከሆነ ኢሃዲግም እንደ ድርጅት አይቀጥልም ኢትዮጵያ ተፈርሳለች የሚለው የሰሞኑ የናባይ ጻሃዬ ጩኸት ስንሰማ ወያኔዎች ምን ያህል ባዶና ግብዝ መሆናቸው ነው የሚነግረን በሌላ በኩል ደግሞ አያት ቅድመ አያቶቻችንና ያ ትውልድ የተሰውላት ኢትዮጵያ ምን ያህል ጠንካራና ህያው መሆኗን ይነግረናል ማለት ነው ኮዴባ ሰወያኔ ኢትዮጵያን ይዞ ሊያሸልፍ ሲያምረው የኢትዮጵያ ህዝብ ደግሞ ሲያምር ይቅር እንጂ በኢትዮጵያ ላይ ያሰጠውና ያለምከው ነገር ሁሉ ባክኖ መቅረቱ አይቀሬ ነው እያሉ ትግሉን ቀጥሏል። ይህን ስናይና ታሪካችንን ስንመረምር የሀገራችንና የህዝባችን ዕጣ ፈንታ የሚለካው ጠላቶቻችን በሚያመጡት ስንክሳር ሳይሆን በየጊዜው በሚፈጠሩ የሀገራችን የቁርጥ ቀን ልጆች መሆኑን ነው። ታዲያ ዛሬ ላይ ቆመን የትግሉ ነው ህይወቴን እየዘመሩ ላመኑበት አላማ ተተሰውለትና ለተነሱለት ህዝብ ራሳቸውን ቤዛ አድርገው ላለፈው ትውልድ የኢትዮጵያ ሰማዕታት ሁሉ ልዩና ዘመን የማይሽረው ክብር አለን። ሰንደቃቸውን አንስተን ያልተቋጨውን ህዝባዊና ብሔራዊ ግዳጃችንን ለመወጣትም ቃል እንገባለን። ይሰውትም ለታላቁ አገራቸውና ህዝባቸው እንጂ እንደዛሬው በጓሮ ፖለቲካ ተለክተው እንደምንጫጩት ኮከበ ነጠላና አቅመ ደሃ ክልልን ለማቋቋም አልነበረም ሊሆንም አይችልም። በጠባቦችና ባስገንጠዎች ቅርስ መቃብር ላይም ሐውልታቸው ተሰርቶ ጎን ለጎን ከአባትና አያት አርበኞቻችን ጋር በአገር አቀፍ ደረጃ የክብር ቦታቸውን ያገኙ ዘንድ ትግላችንን ቀጥለናል። ዛሬ የና አባይ ፀሐዬ ያዙኝ ልቀቁኝ የስብሰባ ጋጋታ ኢትዮጵያን ለማፍረስ የወጠኑት የጎሳ ፖለቲካ በአጭር መቀጨቱን በግልጽ የሚያሳይ ክስተት ነው ማለት ነው። አባቶቻችንም ሆኑ ያ ወርቃማ ትውልድ በተለይም ደግሞ በኢህአፓ ጥላ ስር ተሰባስቦ የተዋጋው ክፍል ለአንድ ሰንደቅ ዓላማ፣ ለአንድ ህዝብና ለአንድ አገር ተዋጉ እንጂ እንደ ወያኔ ሻቢያና መሰሎቹ ለጎጥ አልነበረም፣ ሊሆንም አይችልም። ዛሬ እንደ ትናንትና እሳት ለብሶ እሳት ጎርሶ በአጭር ታጥቆ ከወያኔ ጋር እየተፋለመ ያለው ወጣት እየደገመ ያለው የአያቶቹንና የዚያን ትውልድ ዓላማ መሆኑ መታወቅ አለበት። ሰሞኑን እየሰማን ያለነው ጩኸትም ሆነ እና አባይ ፀሐዬ እያስተጋቡ ያሉት ያለቀልን ጩኸት ጥሪ የሌላ ሳይሆን በቀጣይነት እየተፋፋመ ያለው ብሔራዊ ትግል ውጤት መሆኑ መታወቅ አለበት። ዛሬም እንደ ትናንትናው የአባት አርበኞቻችንን ፈለግ ተከትሎ ወኔውን ሰንቆ ፋኖ ተሰማራ በሚል መሪ ቃል የተሰማራው የያ ትውልድ ቃል ኪዳኑን እንደገና በማደስ ትግሉን መቀጠሉን ነው የሚያሳየው። አዲሱ ትውልድም ነፃነቱን ለማስከበር በአጭር ታጥቆ ወኔውን ሰንቆ ያን ትውልድ ተቀላቅሎ ትግሉን በወያኔ ላይ በማጧጧፍ ላይ መገኘቱን ነው የሚያሳየው ማለት ነው። የአባይ ፀሐዬና ግብረ አበሮቹ ጩኸት በአሁኑ ጊዜ ለተነሳው ህዝባዊ አመጽ በወያኔ ጥርስ የገቡትን ግን ደግሞ ላለው ህዝባዊ አመጽ መነሳትና መቀጠል ተጠያቂ ናቸው በሚል ፈሊጥ በኃላፊነት ተጠያቂ አድርገው ሊያስወግዷቸው የሚፈልጉ ግለሰቦች እንዳሉ መገመት አያዳግትም። የችግራቸው ምንጭ እነሱ ነበሩ በሚል ህዝብን ለመሸንገል የሚያደርጉት ከንቱ ሙከራ መሆኑን ማወቅ ያቃታቸው ራሳቸው ወያኔዎች እንጂ ሰፊው የኢትዮጵያ ህዝብ ሊሆን አይችልም። ያ ትውልድ ላለፉት 10 አመታት እየታገለ ያለው ለራሱ ጥቅምና ዝና ሳይሆን ለሰፊው የኢትዮጵያ ህዝብ ነፃነት፣ እኩልነትና አንድነት ነው። ታሪካዊ ተልእኮውንም ለአዲሱ ትውልድ ለማረካከብ ጭምር ነው። እናም አዲሱ ትውልድ ጠላትን ነክተውና ተዋግተው ስማቸውን በደም ተጻፉት ሁሉ ተከታታይ ትውልዶች የሚማረው መብቱን፣ ነፃነቱንና ኢትዮጵያዊነቱን ለማስከበር ወፍ ዘራሹን ወያኔ በሚገባው ቋንቋ ማናገር ሲችል ብቻ መሆኑን ማወቅ አለበት ማለት ነው። ያ ትውልድ በተለይም ደግሞ በኢህአፓ ጥላ ስር ተሰባስቦ የታገለው ክፍል የአገሩን ዕጣ ፈንታ በጋራ ለመወሰን እንደ ቀደምት አባቶቹ ሁሉ ጎሳ፣ ሃይማኖትና ጾታ ሳይለየው በጋራ የሰራ ትውልድ ነው። ከሁሉም አስቀድሞ አዲሱ ትውልድ ማድረግ ያለበት አንደኛ እንደ ቀደምቶቹ ትውልድ በዘር በሃይማኖት ሳንለያይ በወያኔ ላይ የተባበረ ክንዱን ማሳረፍ፣ ሁለተኛ ወያኔንም በተለይም በጣት የሚቆጠሩትን የወያኔን አመራር አባላት ከሰፊው የትግራይ ህዝብ ከበርካታው ተራ አባላቱ ከመከላከያ ኃይሉ፣ ከፖሊስ ሰራዊቱ፣ ከጸጥታ ኃይሉና ከለጣፊ ድርጅቶች ሁሉ በስልት መነጠል መምታት። ሶስተኛው ከአባት አርበኞቻችን ቀጥሎ ያ ትውልድ የሰራውን ታሪክም በትግሉ እየዘከረ አገራችን ኢትዮጵያ መታደግ ሲሆን የመጨረሻው ግቡ ደግሞ የኢትዮጵያን አንድነትና ሉዓላዊነት ማስከበርና ዲሞክራሲያዊ ብሔራዊ መንግስት ማቋቋም ብሎም እኛ ከወደቅን ኢትዮጵያ ትፈርሳለች የሚለውን የና አባይ ፀሐዬን ከንቱ ጩኸት በታሪክ ፊት ባዶ ማድረግ ነው። በአሁኑ የሀገራችን ተጨባጭ ሁኔታ ወያኔ ከሰፊው የኢትዮጵያ ህዝብ የተነጠለ መሆኑ፣ በራሱ ውስጥ መከፋፈሉ፣ በሙስና መጨመላለቁ፣ በበርካታ በውጭ ሀገር በሚኖረው ኢትዮጵያውያን መጠላቱ፣ ባመጣው የዘር ፖለቲካ ራሱ መጠለፉ ሁሉ ሀቅ ነው። በርካታ የወያኔ ቢዝነሶች፣ ሸቀጦች፣ የመመላለሻ አውቶቡሶች፣ ታክሲዎች፣ ሆቴሎች፣ ምግብና መጠጥ ቤቶች ወዘተ ሁሉ በህዝብ ዘንድ በአይነ ቁራኛ እየተጠበቁ መሆናቸው፣ የወያኔዎችን መውደቅ እየተጠባበቀ የሚገኘው ፌዴራል ፖሊስ ነገ ወያኔ ውርፍ ሲብሰው የሰከረ አሳ አመለጠህ ለማለት የተዘጋጀ መሆኑ፣ በኑሮ ውድነት እየተሰቃየ ያለው ህዝብም ለመጨረሻ የአመጽ ደውል እየተጠባበቀ ያለ መሆኑ፣ እነኚህንና የመሳሰሉትን የጠላት ስስ ብልቶች ለይቶ ማወቅና ቀውሱን ማባባስና ወያኔን እርቃነ ስጋውን ማስቀረት ለነገ የማይተው ታሪካዊ ግዴታ ነው። አሁንም እንደቀደምቶቹ ትውልዶች አዲሱ ትውልድ ከቀባ ብሔርተኝነትና ስንክተኝነት አመለካከት ራሱን እያጸዳ በወርድ በስፋት በቅርጽና ይዘቱ ሰፊና ኢትዮጵያዊ ሆኖ መቀጠል አለበት። በጎሳና በቋንቋ ርዕዮተ ዓለም ከተከተሉት የጎሳ ጭቃሽሞችና በትዕቢትና ጥላቻ ከተሞሉ ትንክተኞች በሽታ ሁሉ በትግል ራሱን ያጸዳና ብሔራዊ ጀግንነትን በተግባር ማሳየት ዛሬ ውስብስብ እየሆነ ለመጣው የኢትዮጵያ ችግር ሁሉ ተጠያቂዎቹ ደርግ ቀባ ብሔርተኞች፣ ትንክተኞችና ተገንጣዮች ሲሆኑ በዋናነት ግን በሁለቱም አገዛዞች ውስጥ አጀንዳና ፖሊሲ በመቅረጽ ያገለገሉና እያገለገሉ ያሉት አድርባይ መሆራን ሁሉ መነጠልና ጥግ ማስያዝ አንዱና ዋናው ስልት መሆኑንም ማወቅ የግድ ነው። አሁንም ሀገራችን ኢትዮጵያ ከገባችበት ችግር ልትወጣና ሁለንተናዊ መፍትሄ አግኝታ የጋራ ቤታችን ሆና ልትቀጥል የምትችለው የተጣማጅ አርበኞች አባቶቻችንና የዚያ ታላቅ ባለራይ ትውልድ የጀመረው ጉዞ በድል ሲጠናቀቅ ብቻ ነው። በውይይትና በመቻቻል መፍታት ያለበት ልዩነት ካለም ልዩነቱ ከአገር አንድነት ብሔራዊ ጥቅምና ፍላጎት ብሎም ከህዝቡ አንድነትና ሉዓላዊነት በመለስ ባሉት ቅራኔዎች ዙሪያ መሆን አለበት ማለት ነው። ያለ ትርጥር ወጣቱን እሳት ለብሶ እሳት ጎርሶ በተነሳ ማግስት ወያኔዎችና ተባባሪዎቻቸው የውሃ ሽታ መሆናቸው አይቀሬ ነው። አው አሁንም ወጣቱ እንደቀደም ዳርበኛ አባቶቹ አያትና ቅድማያቶቹ ሁሉ ለነጻነቱና ብሔራዊ አንድነቱ ሲል ራሱን መስዋዕት አድርጎ ምሽት ተራምዶ በሞት ጥላ ስር ተጋርዶ ገድልን ሰርቶ አደርባዮችንና ባንዳ ፋድሪዎችን ማሳፈር የሚችልበት ቀን ሩቅ አይደለም። አዲሱ ትውልድ አሁንም ትግሉን ላለፉት 40 ዓመታት ካስቀጠለው ትውልድ ጋር በመሆን ህዝቡን መቀስቀስ፣ ማንቃት፣ ማደራጀትና ማስተጣቅ ብሎም ትግሉን በግንባር ቀደምትነት ለመምራት መዘጋጀትና ታሪካዊ ግዴታውን ለመወጣት ዝግጁ መሆን አለበት። ቀጥሎም ቅጥረኛና አድርባይ ምሁራንን ወፍዘራሽ ፋድሪዎችንና ሰላዮቻቸውን ሁሉ ከህዝብ መነጠልና ወያኔን ደመተል በማድረግ ፍቱን የትግል ዘዴ መሆኑን መገንዘብና መተግበር አለበት። ከወያኔ አቅጣጫ የሚመጡ አዘናጊና አፍራሽ ፕሮፓጋንዳና ቅስቀሳዎችንም በተጨባጭ እያሰፈተ ወያኔ በድን ቆሙን ማስቀረት ይቻላል። ጎርፍ ሲወስድ እያሳሳቀ ነው እንዲሉ ዛሬ ወያኔዎች እነከሌን ያዝን እነንቶኒን ማረክን በሚል ሲቃ ተውጠው ቢቃሹም ዋናውን ዋናው ትግል ግን ውስጥ ውስጡን እየጋመ የቀጠለው ህዝባዊ ትግል መሆኑን ወጣቱ ማመንና ማፋፋም አለበት ማለት ነው። የበዚያ ትውልድ ፈርጦች መሪነት በወጣቱ አጋርነትና በሰፊው ህዝብ ተባባሪነት ግፊት ለወያኔ የግርሳት ሆኖ የቀጠለው ብሔራዊ ትግል የመጨረሻ ግቡ ወያኔና ስርዓቱን መንግሎ መጣል ነው። በዚህም ለማፈን ሲሞክሩ በዚያ የፈነዳና የተቀጣጠለ የቀጠለው ህዝባዊ ማዕበልም ወያኔዎችንና ግብራበሮቹን በቁማቸው ለብልቦ እስከሚጨርሳቸው ድረስ ብዙ ህይወት ሊያጠፉ የሚችሉ መሆናቸውን ማወቅና መቀበል ይኖርብናል ማለት ነው። ህልም ተፈርቶ ሳይተኛ አይታደርምና ነጻነትን ፈልጎ መስዋዕትነትን መሸሽ ደግሞ ከቶ የሚታሰብ ሊሆን አይችልም። ዛሬም እንደገና ወጣቱ አፍላ ጉልበቱን ለጋ ህይወቱን ለእናት ሀገሩ ለነጻነቱ ለህዝባዊ አንድነትና ሉዓላዊነት ሲል መስዋዕትነትን መፈሉ ታሪካዊና ብሔራዊ ግዴታው መሆኑን መቀበል አለበት። ወያኔ ይፈርሳታል እንጂ ኢትዮጵያ አትፈርስም።
I'm not going to be able to do that. ልብሽ ላፍሰሩ ሜሱ ጋን አስናዱ የማዕዘን ድንጋይ አንተ ታሪክ ሙዳት አገሩ ቀድመሽ ዘበኝም ትሆኛለሽ ቀዳይ አገሩ አገሩ
ጀምብሩ ለምን አስፈልገ ሰማዩ ጥርት ሲል ፀሐይ ሲፈነጥቅ አይንን መጋረዱ ህልም አያሳልምም። የኢትዮጵያ ህዝብ ጥያቄ የአንድነት ጥያቄ ከሆነ ሁሉ አጥሯል። የሀገር ህልውና ጥያቄ ከሆነ ሰንብቷል። የነጻነት ጥያቄ የማንነት ጥያቄ የመብት ጥያቄ ከሆነ አመታት አስቆጥሯል። ጥያቄው የፖለቲካ ጥያቄ ቢሆንም ዲሞክራሲያዊ ድልዳን አልተበጀለትም። ይህ ዲሞክራሲያዊ መድረክ እንዳይፈጠር የሚፈልጉም አልጠፉ። ማወቅ የሚገባቸውን ከማይገባቸው ጋር ያጣረሱ ግራ ተጋብተዋል። እናም ከህዝብ መሸሸግን ምስጢር አድርጎ መያዝን ከመላ ከዘዴ ይቆጥሩታል። አንዱን ኢዲሞክራሲያዊ ኃይል አስወግዶ ሌላኛውን ኢዲሞክራሲያዊ ኃይል መተካት የኢትዮጵያ ህዝብ ፍላጎት አለመሆኑን ማወቅ ተስኗቸዋል። ወያኔ ኢህአዴግ አዲስ አበባ በገባበት በአንድ አመት እንኳን ሳይሆን ህዝብ የሊከሰት እንደሚችል አውቆ እንዲህ ያለ ይጽፍ ነበር። የዘመነ መሳፍንት ህመም የሆነው የቀበሌ ድሁርነት መንፈስ ገና ከውስጣችን ተነቅሎ አልወጣም። በዚህኛው ክፍለ ዘመን ውስጥ ለኢምፔሪያሊስቶች ማለትም በመሳሪያነት ሲጠቀሙበት የምናውቀውን የዛሬውን ሻቢያ ወያኔ ኦነግ መልክ ሊይዝ ችሏል። በተግባርም የኢምፔሪያሊስቶች መሳሪያ ደቀመዝሙር መሆኑን ያረጋግጣል። የህዝብ ፍላጎት ድርጅቶችም ሁሉንም ያካተተ የሽግግር መንግስት መስርተው ህዝባዊ ለሆነ በህዝብ ለተመረጠ መንግስት ስፍራቸውን መልቀቅ እንጂ ከአምባገነን አገዛዝ ጋር ተደራድረው ስልጣን በመጋራት መከራውን እንዲያራዝሙበት አይፈልግም። ታዲያ ይህን ለመፍጠር በሚደረገው ትግል በጽናት መቆም ሲገባ በአማላጅና በሽማግሌ ድርድር ውስጥ ለመግባት ሲባዝኑ የሚስተዋሉ ድርጅቶች አልጠፉም። አንዳንድ ድርጅቶች የትግሉን ጎዳና አለመምረጣቸው ምናልባት በውጭ ኃይላት በሚደርስባቸው ጫና ሊሆን እንደሚችል መገመት ይቻላል። በተለይም በኦሮሚኛ ቋንቋ ተናጋሪ ወገኖቻችን ስም የተደራጁ ድርጅቶች እርስ በርሳቸው ሳይስማሙ መግለጫዎችን በማሽጎድጎድ የህዝብ ውክልና እንዳላቸው ሁሉ በኦሮሞ ኢትዮጵያዊ ስም ሲምሉና ሲገዘቱ ለድርድር ሲባዝኑ ይስተዋላሉ። በእነዚህም ጎጠኛ ድርጅቶች አማካኝነት ተባብሮ ለአንዲት አገር መታገል በቀጠሮ የተያዘ ፋይል ሆኗል። በዚህ ምክንያት ህብረት እንዲኮሰምን ትግል እንዲጓተት ምክንያት እየሆኑ ይገኛሉ። አብዛኞቹ ከኢትዮጵያ ጋር ጠብ አላቸው። እየተጫወቱ ያሉት አፋዊ ፖለቲካ ከወያኔ ትግራይ ትግሪን ቅዠት የተለየ አይደለም። ከኢትዮጵያ ተገንጥላ ለምትመሰረት ታላቋ ኦሮሚያ አፈቀላጤ እንሁን ነው የሚሉት። ይህ የፖለቲካ ጨዋታቸው ሀገር ወዳዱን ዜጋ በጥርጣሬ እንዲያይ አድርጎታል። ተሸፋፍኖ ቢዶሉቱ ገላልጦ የሚያይ ህዝብ እስካለ ድረስ ትርፉ መታፈን እንጂ መደበቅም ንጹህ አየር መተንፈስም እንዳልሆነ መገንዘብ ያሻል። በሸር በተንኮል የትም መድረስ አይቻልም። በእነዚህ ድርጅቶች አዲስ ታክቲክ ተብሎ የተያዘው እኛ ኢትዮጵያዊ አይደለንም ይሉት የነበረው መፈክር ቢያንስ በአደባባይ መነገሩ ቀርቶ ኢትዮጵያዊ ነን ግን የራሳችን አርማ የራሳችን ሀገር አለን የሚል አታሞ ሲደልቁ ይስተዋላሉ። በዚህ በኩል ለውታየ እያሉ የሚያረጋግጡላቸው ኢትዮጵያዊ ድርጅቶችም ነገሩ የለበጣ መሆኑ ጠፍቷቸው ሳይሆን እከከልኝ ልከከልህ በሚል የተጃጃለ ስሌት ውስጥ በመግባታቸው ነው። ኢትዮጵያዊ እሴቶቹን ለሚያረካክስ ማንኛውም ኃይል ሊዋዛ አይችልም። ተመክሮ የሚያሳየው ያንን ነውና ለምሳሌ የኢትዮጵያ ህዝብ በብሔረሰብ በቋንቋ ሳይለያይ በአንድነት ተጋድሎ የነጻነት ምልክት ብሎ የያዘውን የጋራ ድል ባለቤት የሆነበትን አረንጓዴ ቢጫ ቀይ ሰንደቅ ዓላማ ማጣጣል በዚህም ላይ መዝመት ኢትዮጵያ እንደ ሀገር እንዳትቆይ መመኘት የኢትዮጵያ ወዳጅ ሊያሰኝ አይችልም። ውስጥ ውስጡን ለመገንጠል እየተንቀሳቀሱ ላይ ላዩን ኢትዮጵያዊ ነን እያሉ መማል መገዘት የሚያሳየው የራስን ተላላልነት እንጂ የሌላውን ነፈስ መሆን ወይም መጃጃል አይደለም። በኢትዮጵያ ላይ ድብቅ ጥላቻን አዝሎ የኢትዮጵያውያንን ድጋፍ መፈለግ ጊዜው ያለፈበት ታክቲክ መሆኑ ማወቅ ብልህነት ነው። የኢትዮጵያን ሰንደቅ ዓላማ በሌላ ምልክት ለመለወጥ መሞከር ለወያኔም አላዋጣ። የኦሮሞ ህዝብ ከኢትዮጵያ ተገንጥሎ የራሱን መንግስት ይመሰርታል ማለት የኦሮሞን ኢትዮጵያዊነት መካድ ነው። የኦሮሞ ህዝብ ለኢትዮጵያዊነቱ አልታገለም፣ አልደማም፣ አልቆሰለም፣ አልሞተም ብሎ እንደማለት ነው። የኦሮሞ ህዝብ ከሌላው ማህበረሰብ ጋር ተዋልዶ ተዛምዶ በፍቅር የኖረበትን ዘመን ማወገዝ ነው። እነ ይልማ ደረሳን አዲሳ አጋም እና ሎሬት ጸጋይ ገብረ መድህንን ወዘተ የክብር ቦታ ማሳጣት ነው። የኢትዮጵያ ህዝብ በባህሉ የተካለፈ በቋንቋው የተደባለቀ በአንድ ሳይኮሎጂ የተሳሰረ መሆኑን አለመቀበል ነው። ስለዚህም እንዲህ አይነቱ አስተሳሰብ መሰረት የሌለው ከመሆኑም ሌላ ለኢትዮጵያና ለህዝቧ በጎ ሐሳብ ነው ማለት አይቻልም። ኢትዮጵያዊነት በአፍ ብቻ የሚያወሩት ባዶ ቃል አይደለም፣ በተግባርም የሚፈተን እንደሆነ ህዝቡ ደጋግሞ አስመስክሯል። ጠባብ ጎጠኞች ከዚህ አይነቱ አፍራሽ ተግባር ቢቆጠቡ ይጠቅማል። የህዝብ ጥያቄ ዲሞክራሲያዊ አስተዳደርን እንዴት እንፍጠር የሚል እንጂ በሆነ ባልሆነው ሰበብ እየፈለጉ ልክ እንደ ወያኔ በቋንቋ ሳቦ መከፋፈልን ማራገብ አይደለም። ህዝብና ወያኔ የተራራቁት ኢትዮጵያንና እምነቶችን ኢትዮጵያንና ማንነትን ለማጥፋት አልሞ በተነሳበት ፖሊሲው ምክንያት ነው። ወጣቱ መስዋዕት እየከፈለበት ያለው ይህንን በመቅላት ነው፣ በወያኔ ድርጊት በመናደድ ነው። ወጣቱ አንድነቱን ለማጠንከር እንጂ በዘር ገመድ ተስቦ ቂም በቀል ለመፍጠር ወይም በቂም በቀል ተመስርቶ እርስ በርስ ለመናቆር አለመሆኑን በቅርብ ጊዜው የተቃውሞ የአዳማ፣ የጎንደር፣ የጎጃም ወጣቶች በአንድነት አረጋግጠውታል። ኢትዮጵያዊ ዜጋ ሁሉ ያንድነትን ጥያቄ ለማደብዘዝ የሚደረግ ደባን በዝምታ አይመለከተውም። ሰንደቅ ዓላማን ማክበር የትግሉ አንዱ ክፍል መሆኑን ወያኔን ከነዝባዝን ተው ለማስወገድ መሰረታዊ ምክንያት መሆኑን መቀበል የግድ ይላል። ዝቡና ወጣቱ በውጭም በግቢም አንድነቱን ለማስከበር ሰንደቅ ዓላማውን ከፍ አድርጎ ይዞ በሚፋለምበት ወቅት ከፋፋይ የሆነ ፕሮፓጋንዳ ማካሄድ ወይም ኢትዮጵያዊ ነኝ በሚል ጭምብል ስር ተከልሎ በታኝ የሆነ ድርጊትን መፈጸም ከህዝብ ወዳጅነት አያስቆጥርም። ለወደቀና ለከሸፈ ጠባብ በርተኝነት ህዝብን ለማሰለፍ መጣር ህዝብን ስቃይ ውስጥ የጣለ ሀገርን አደጋ ላይ ያደረሰ የጎጥ ፖለቲካ ልዩ ልዩ የማጣሪያ ቴክኒኮችን በመጠቀም ለማስቀጠል መሞከር ራስን ለትዝብት ይዳርጋል እንጂ የሚያተርፈው አንዳች ነገር አይኖርም። በኢትዮጵያዊነት ስም ኢትዮጵያን መጉዳት በወያኔ ተመክሮ የከሸፈ ነው። የኢትዮጵያ ህዝብ ከዳር እስከ ዳር የጠባብ ዘረኞች ዓላማ ምን እንደሆነ ተረድቷል። የዘር ፖለቲካ ንብረቱን መብቱን አስቀማው እንጂ ሌላ ያተረፈለት ነገር እንደሌለ ለ25 ዓመታት ያንገሸገሸው ቀምሶታል። የስልጣን ማፋቂዎችና ጠባብ መሰል ዘረኞችን ከስልጣን ለማስወገድ ፈቃደኛ ሆነው እንደማይሰለፉ ግልጽ ቢሆንም ተደጋጋሚ ጥሪ ማቅረቡ ተገቢ ነው። ኢትዮጵያ ወጣት ህይወቱን መስጠት ካለበት ልክ እንደ በፊቱ ለኢትዮጵያ ህዝብ አንድነት ያልተሸራረፈ መብትና በልጽግና እንጂ ለጠባብነት ሊሆን አይችልም። የዘረኝነት ሳማ የለበለበው ሁሉንም ነው። ህዝቡ በዘር በጎሳ ተከፋፍሎ ያገኘው ኦሮሞ ከኖረበት መሬት እየተፈናቀለ አማራው ከኖርበት ስፍራ እየተባረረ ሌሎቹን መሬታቸው እየተቀማ ለባዕድ ሀብታሞች እየተሸጠ ለባርነት ለስደት ሲዳረጉ ማየት ነው። ህዝብ የዚህ የዚያ ጎሳ ሳይባል ለጭቆና የሚዳርገው በመደቡ መሆኑ ግልጽ ነው። ጎሰኝነት ስሜት ያገለገለው ለወያኔ ስልጣን መወጣጫነት ብቻ እንደሆነ ታይቷል። ደሃውን የትግራይ ገበሬ የወርቁ ዘር ፕሮፓጋንዳ አላደመቀውም። ወያኔ በሰላም የኖረውን ህዝብ ለመለያየት ዘረኝነትን በመጠቀሙ ያተረፈው ህዝባዊ ሰላምና ብልጽግና የለም። ዘረኝነት የራሴ ለሚሉት ወገን የማድላት በሽታ ነው ቢባልም አዶልፍ ሂትለር እንኳን ከደጋፊዎቹ ውጪ በመስራቅ ጀርመን ለነበሩት ጀርመኖች አላዘነላቸውም፣ ጨፍጭፏቸዋል። ዘረኛ የሚያምነው ወገን የለውም። ድርጊቱ ከሰባዊነት ውጪ በመሆኑ ማንኛውም ሰውኛ አስተሳሰብ ያስበረግገዋል። ስለዚህ ነው ወያኔ ከሚደግፉት ትግሬዎች ይበልጥ በሚደግፉት ሆዳም አማሮች፣ ኦሮሞዎች፣ ጉራጌዎች፣ ወላይታዎች ወዘተ ተከቦ ወንጀል እየፈጸመ ያለው። በዘር ተሸፋፍኖ ስልጣን ላይ ቢወጣም ስልጣኑ የጠቀመው ለመደብ አጋሮቹ እንጂ ለድሃው ህዝብ አይደለም። አንዱን ማህበረሰብ ከሌላው ያጋጨ 25 ዓመታት አሳልፏል። አማራውና ኦሮሞው እንዳይገናኝ፣ አንድ የሚያግባባ ቋንቋ እንዳይኖረው፣ ክርስቲያኑና እስላሙ እንዲጣላ ለማድረግ ሲጥር የኖረው በጌቶቹ በባዳኖች ቢሆንም በጣሊያን በእንግሊዝ ሲዶልት የኖረውን የውስጥ ለውስጥ ተንኮል ወያኔ ይፋ አውጥቶም አሳይቶናል። አሁን ላይ ደግሞ አሜሪካንን አግኝቷል። ኢትዮጵያ ያለ ህዝቧ በቀር ሌላ ረዳት የሌላት ሀገር ነች። ለአማራው ጉራጌው፣ አፋሩ፣ ዶርዜው፣ ለኦሮሞው እንደዚያው፣ አማራው፣ ሀዲያው፣ ከምባታው፣ ወላይታው ወዘተ አንዱ ለአንዱ ደራሽ ወገኑ ነው፣ ስጋው ነው፣ ዘመዱ ነው። የወጣቶቹ ጥሪ ይህንን ነው ያንጸባረቀው። የዘር ሀረጋችን ኢትዮጵያዊነት ሲሆን ቋንቋችንና የተለያየው ባህላችን የማህበረሰባችን ልዩ አርማ ነው። ከዚህ ውጪ ጠላቶች እንደሚያስሩት ህዝቦች ሳንሆን አንድ የኢትዮጵያ ህዝብ ነን። በደም የገነባነው ብዙ መስዋዕት ያስከፈለን ኢትዮጵያዊነት የሁላችንም ነው። ስለዚህም የተቃውሟችን ሚና በግልጽ መታወቅ ይኖርበታል። ለኢትዮጵያ ህዝብ ሰንደቅ ዓላማ የማይቆረቆር ተቃውሞ ኢትዮጵያዊ ሊሰኝ አይበቃም። ይህንን የትግል መፈክሩ ያላደረገ ትግልም ሚናው በውል ሊታወቅ አይችልም። የሚጠቅመውም ለዘረኞች በተለይም ኢትዮጵያን ለማጥፋት ከጠላት ጋር ለሚዶሉቱት ነው። በሁሉም የሀገሪቱ ክፍል የሚደረገው ንቅናቄ ዘረኝነት ያስከተለውን መራራ ህይወት በመጥላት የሚደረግ እንጂ ጥላቻን ጋቢ አከናንቦ ልዩነትን አራግቦ ትግልን ደባብቆና ሸፋፍኖ ጠባብነትን ዳግመኛ በሀገር ላይ ለማንገስ የሚደረግ አይደለም። ከዚህ በፊት በባዕዳን እየተመሩ ሻቢያ፣ ወያኔና ኦነግ የሽግግር መንግስት መሰረትንልህ ሲሉት እስቲሊያው በሚል ህዝብ ተጃጅሏል። ውጤቱንም አይቶታል። አሁን በዚህ ውጦስ ህዝብ እየተሰቃየ ነው ያለው። ወጣቱ ለጋር ህይወቱን እየከፈለን ያለው ሀገር ወዳዱ ሴት ወንድ ሳይል ጎሳ ሳይል ለአርበኝነት ተጋድሎ ተሰልፎ እንዲገኘው ይህ ሁሉ የዘረኝነት ፖሊሲ በፈጠረው ኢሰብአዊና ኢፍትሃዊ የሆነ አስተዳደር ሳቢያ መሆኑ ይፈታ ይገባል። ዘረኝነት ራስ ይዙት ቆንጆ ሌላው ሲዘው አስጠልታ የሚሆንበት ምክንያት አይደለም። ዘረኝነት ያው ዘረኝነት ነው፣ ጠባብነት ነው፣ ግለኝነት ነው። አንድነትን ህብረትን አብሮ መኖርን መቃወም ማለት ነው። በዘረኝነት የሚገኝ ፍሬም ተካፋዩ ማን ሊሆን እንደሚችል ወያኔ አሳይቶናል። ለባዕዳን ሲሳይ እንጂ ለሀገሬው ህዝብ አይደለም። ስለዚህም ሻቢያ ወያኔና ኦነግ በሽግግር መንግስታቸው የፈጠሩልን ዘረኛ ግራፍ አይተናል ኖርነዋልም እናም ይበቃናል። ዘረኝነት ለኢትዮጵያ የሚሰራ አይደለም፣ እንኳንስ እንደ መንግስት እንደ ግለሰብም ሊያዝ የሚገባ አይደለም። ዘረኞች ህዝባዊ ትግሉን ሰርቀው ለዚህ መከራ ዳርገውናል። ካንዱ ዘረኛ ወደ ሌላ ዘረኛ መሸጋገር ግን ከዝንጀሮ ቆንጆ መመራረጥ ይሆናል። ስለዚህም ወጣቱ ምርትና ግርዱን ለመለየት በስለቱም ዕውቀቱን ችሎታውም እድሜውም አለውና ይህን አይነቱን የጠባቦች ውዥንብር ለማጥራት አይቸገርም። ሆኖም ግን ውዥንብር ለምን አስፈለገ? ድል ለኢትዮጵያ ህዝብ።
የመጀመሪያው ክፍል ፕሮግራማችን በዚሁ ይጠናቀቃል። ክፍል ሁለት ፕሮግራማችን ይከተላል።
ከልከፈው አገሩን አይለክም መቼም ካልከፈው የራሱ ካልደላው የሰው የራሱ